የሰጣ ገባ ዝግጅት ባለቤት አዘጋጅ አብላ ከበደ ስቱዲዮ ነው። ዛሬ ምን እንደያስካስተውቀታል?
አመሰግናለሁ። ቆንጅት በሩጫ ነው ማስተዋውቀው። አቶ ጀዋር መሐመድ ሮሞ ሚዲያ ኔትወርክ ዳይሬክተር፣ አቶ አሉላ ሰለሞን በሰሜን አሜሪካ የትግራይ ተወላጆች ማህበር ዳይሬክተር ናቸው ተከራካሪዎቹ። ርዕሱም ዝርዝሩም ዝግጅት ላይ አለ። በቀጥታው ዛም ሂድ። ጃዋር መሐመድ፣ አሉላ ሰለሞን እንግዶች ሁለታችንም በድጋሚ ለዚህ የሰጣ ገባ ዝግጅታችን ተመልሳችሁ ስለተገኛችሁ አመሰግናለሁ። በቀጥታ አሁን ወደሚያነጋግሩ ጉዳዮች ልውሰዳችሁ። ፖለቲካ፣ የለውጥ እንቅስቃሴ እንዲሁም ግጭት የታከለባቸው አንዳንድ ሁኔታዎች ስጋትና ፈተናዎችን የደቀኑ ይመስላል። እስኪ ዛሬ ያለውን ሁኔታ በየበኩላችሁ በየለት ህይወታችሁ የምትከታተሉ እንደሆናችሁ ከግምገማችሁ እንደርደር። አሉላ ቅርብነህ፣ ካንተ ልጀምር።
እሺ፣ አመሰግናለሁ አሉላ ድሉ ስለሰጠኝ። ያው በኢትዮጵያ አሁን ያለው ወቅታዊ ሁኔታ ላለፉት 3 ወራት ማለት እንችላለን መጀመሪያ አካባቢ የመጀመሪያው ወር ላይ ጠቅላይ ሚኒስትሩ ወደ ኃላፊነት ከመጡ የተወሰዱ የማስተካከያ እንዲሁም ኢህአዴግ እንደ ገዢ ፓርቲ እንዲሁም መንግስት ማሻሻያ ብለው የወሰኗቸው የሪፎርም የመተግበር ስራዎች ገብተው እጅግ በጣም ተስፋ ሰጪ እና በተለይ ደግሞ አገራዊ መግባባት፣ እርቅና ሰላም የማውረድ በተለይ ከ2015 ጀምሮ አገራችን ውስጥ በጣም የከፋ ሁኔታ ተፈጥሮ አለመረጋጋት በሰፊ የታየበት የዜጎች ህይወት መጥፋት፣ መፈናቀል፣ ንብረት መውደም፣ ሰላም መናጋት ነበረ እና ይህንን ይፈታል ተብሎ በኢህአዴግ የተወሰኑ ውሳኔዎች ወደ መተግበር ነው የገቡት ጠቅላይ ሚኒስትሩ። ስለዚህ በዚህም እጅግ በጣም ጥሩ የሚባሉ አዎንታዊ ነገሮች ታይተዋል። ነገር ግን ተከትሎ ደግሞ በተለይ ህብረተሰቡ ያገኘውን ነገሮችን በሰላማዊ መንገድ የመጠቀም እና ሀሳብን የመግለጽ መንገድ ትንሽ ወደ አልተገባ አዝማሚያ እየተቀየሩ የመጡበት ሁኔታ አለ። ስለዚህ በአንድ በኩል ተስፋ፣ በሌላ በኩል ደግሞ ስጋትንም ያጫረ ሁኔታ ነው ያለው። በተለይ ኢትዮጵያ ብዙ ብሔሮች መልቲ ኢትኒክ ፌዴሬሽን ሀገር መሆኗ በፌዴራሊዝሙም በህገ መንግስቱም የተቀመጡ መርሆች አሉ፣ እንዲሁም የኢትዮጵያ እውነታም የሚያሳየው ነገር ነው። እነዚህን በተለይ በማስተናገዱ ረገድ ትንሽ ችግሮች ተስተውለዋል። በህገ መንግስቱ የተቀመጡ የፌዴሬሽኑ ምልክቶች እንዲሁም አገሪቱ እንደ አንድ እውነታ ተቀብላ ብዙህነትን የምታስተናግድባቸው አካሄዶች ትንሽ እነዚህ እየተሻሩ እና ወደ ድሮ አስተሳሰብ የመመለስ አዝማሚያ በሰልፎችም ተንጸባርቀዋል። እንዲሁም በማንነታቸው ምክንያት በአንዳንድ አካባቢዎች ሰዎች ታርጌት ተደርገዋል፣ ተጠቅተዋል። ስለዚህ ይሄ ስጋቱ ነው። የመጀመሪያው እስረኞች መፈታቱ፣ የኢኮኖሚ የፖለቲካ ሪፎርም ማካሄዱ ተስፋ የሚሰጥ ነገር ሆኖ እሱ ተከትሎ ደግሞ የመጣ አስጊ ሁኔታ አለ ማለት ይችላሉ።
መልካም። ስጋቱን እድልም በአንድ አሉ ነው የሚሉት አቶ አሉላ። ነገር ግን እነኚህ ስጋቶች ከተለያየ አቅጣጫ በተለያየ መንገድ የታዩ ይመስላል። አንዱ ሌላውን ቡድን የሚወነጅልበትም ሁኔታ ይታያል። በዝርዝር እንገፋለን። አቶ ጀዋር እርሶ ነው እድሉ። እርሶስ እንዴት ይገመግሙታል አሁን ያለውን ሁኔታ?
እንግዲህ ከሉላ መስማማው ተስፋም ስጋትም ያለበት ሁኔታ ነው ያለው። ተስፋ የሚሰጠው በተለይ ደግሞ ለመጀመሪያዎቹ ወራት ትንሽ ከርሳስ ብሎ የነበረው የለውጥ ሂደት በአሁኑ ወቅት በከፍተኛ ፍጥነት እየተካሄደ ነው። አገሪቷን ለረጅም ጊዜ ሲበዘብዙ እና ሰዎችን ሲጨፈጭፉ የነበሩ ግለሰቦች ከስልጣን ተነስተዋል። አገሪቷ በኢህአዴግ በህወሀት ሲደረጉ የነበሩ ግፎች በግልጽ ሚዲያ እየወጡ ያሉበት ሁኔታ ነው ያለው። የጸረ ሽብር ህጉ ተነስቶ በሽብርተኝነት ያለአግባብ የተፈረጁ ድርጅቶች ውንጀላው ተነስቶላቸዋል። ሚዲያዎች በሰላም አገር ገብተው እንዲሰሩ ሁኔታዎች የተመቻቹበት ሁኔታ ነው ያለው። በዚህ መልኩ ተስፋ እየሰጠ ነው ያለው። በሌላ ወገን ግን ስልጣን ያጣው በተለይ ደግሞ የፖለቲካ ስልጣን ማጣቱ ለኢኮኖሚ የበላይነቱ ያሰጋው፣ ከዛም አልፎ ደግሞ በተለይ ደግሞ እስከዛሬ ለተሰሩት ወንጀሎች ተጠያቂነት ይመጣል ብሎ ያሰጋው ደህንነትና ከመከላከያ አካባቢ ከፍተኛ ሴራ እየተሰራ እንደሆነ ነው የምናየው። ቅድም አሉላ እንዳለው በብሔር ብሔረሰቦች መካከል ግጭት ለመቀስቀስ፣ ህዝቦችን ለማጋጨት፣ የኢኮኖሚውን ሳቦቴጅ የማድረግ ከዛም አልፎ ጠቅላይ ሚኒስትሩን ለመግደል የተደረገ ሙከራ እንዳለ ነው የምናየው። ይህ እንግዲህ በጣም የሚያሰጋ ሀገሪቷን ወደ ክፍያ በጠጠር ሊያደርስ የሚችል በእውነትነት ማለትም የህግ አልበኝነት እንዲስፋፋ እየተደረገ ነው ያለው። የዚህ ምክንያቱ አንደኛው ጠቅላይ ሚኒስትሩም ሆኑ ሌላው የሀገሪቷ ህዝብ እሳትን በማጥፋት ላይ ቢዚ ሆነው ተጠምደው ተጀመረውን ለውጥ ወደፊት እንዳይገፉበት ለማሰናከል ነው። ከባሰ ደግሞ በሀገሪቷ ውስጥ ህግ አልበኝነትና ግጭቶች ተባብሰው ጠቅላይ ሚኒስትሩ ሀገር መስተዳደር አልቻለም፣ ሴኪሪቲ ማምጣት አልቻለም ብሎ ህዝቡ ተስፋ ቆርጦ ከደህንነትና ከመከላከያ ወገን በመሆን ለውጥ ቀልበሳ ለመፈንቅለ መንግስት እንዲካሄድ ሁኔታዎችን ለማመቻቸት እየተደረገ ያለ ሙከራ ነው እና ይሄ በአንድ ወገን የሚያሰጋ ነው። ተስፋ የሚሰጠው ግን ህዝቡ ሙሉ በሙሉ ለማለት በሚያስችል ደረጃ የዚህ ለውጥ ደጋፊ ሆኖ ይህንን በተጨባጭ በሰልፎችም በተለያዩ በሀገር ቤትም በውጭ ውስጥም በኢትዮጵያ ታሪክ ታውቆ በማይታወቀው በማይታይ መልኩ ከፍተኛ የሆነ የዓላማ አንድነትና ቁርጠኝነት የታየበት ስለሆነ እነኚህ ሴራዎችንም ለማክሸፍ የሚያስችል ሂደት እንዳለ ነው የሚታየ።
መልካም። ከምትግባቡባቸው ከጀመርን የተስፋ ብርሃን ፈንጥቋል፣ ነገር ግን ፈተና አለ ብላችኋል። ይሁንና የችግሮቹ ምንጮች በተመለከተ ከተለያዩ ወገኖች የተለያየ ሐሳብ ነው የሚቀርበው። ተጀዋር በገለጹት እጅግ አደገኛ በሆነ የብዙዎችን ህይወት በቀጠፈ ድንገት ላይ የተከሰተው ውጤት አልደረሰም፣ ተከትሎ የሚኖሩትን እንመለከታለን። አሁን ግን ካሁን ለየታዩ ላሉት ፈተናዎች ኃላፊነት መውሰድ የሚችል ወገን አለ ወይ? ማንንም የማያተርፍበት ችግር ውስጥ እየተገባ ምናልባትም ሁሉንም ስሌቱ ወደ ተሳሳተ አቅጣጫ ይወስዳል የሚል ነገር ነው እየተሰማ ያለውና አቶ አሉላ ቀድም በመክንያትነት የገለጿቸው አሉ። በርግጥ ኃላፊነት የሚወስድ ወገን እርሶ በሚደግፏቸው ቡድኖች ጭምር የሚታዩት አለ?
አመሰግናለሁ አሉላ። ትንሽ ከጃዋር ጋር ማልስማማበት ነጥብ ወደ አንድ አካል የመደፍደፍ አካሄድ አለ። ይሄ አሰላለፉ የፖለቲካ በመተው በዋናነት ለውጥ እየተቃወመ ያለ በሚል መነሻ ብቻ የተመሰረተ አተናተን ወይም አረዳድ ነው ብዬ ነው የምወስደው። ከዛ አጠቃላይ ሀገሪቱን የፖለቲካ አሰላለፍ ማየትም ተገቢ ነው። የተለያየ አጀንዳና ምርጫ እንዲሁም ፍላጎት ያለው አካል አለ። ስለዚህ በዚህ ዙሪያም የችግሮቹ ምንጮችም በዚህ ረገድ እነዚህ የተለያየ አሰላለፍና አጀንዳ ያላቸው ኃይሎች ድርሻቸውን የሚወስዱበት ሁኔታ አለ። መንግስትም በዚህ ደረጃ ግልጽ የሆነ አረዳድ ነው ያለው። ጠቅላይ ሚኒስትሩ ሰሞኑን አካባቢ የሰጡት አነጋገርም በደንብ ካስተዋል መንግስት ተገዶ የኃይል እርምጃ እንዲወስድ ህግ የማስከበር ራሱንም የመከላከል አካሄድ ውስጥ ሊገባ እንደሚችል ጥቆማ ሰጥቷል። ስለዚህ ይሁ በአንድ አካል ወይም ደግሞ ለውጥ ያልተቀበለ አካል አለ፣ ጥቅሜ ተነክቶብኛል፣ ስልጣን ተነክቶብኛል፣ የኢኮኖሚ ተጠቃሚነት ተነክቶብኛል የሚል አካል ዙሪያ የተፈጠረ ነው ብሎ መደምደም ትንሽ ይከብዳል። ሲጀመር አጠቃላይ ሀገሪቱ ውስጥ የነበረው ችግር ተጠያቂ የሚሆነው አጠቃላይ መንግስትና ይህንን መንግስት እየመራ የነበረ ገዢ ፓርቲ እንጂ አንዱን ነጥሎ ከዛ ውስጥ በማውጣት የተወሰነ የመንግስት ክፍል ወይም ከገዢው ፓርቲ አንድን ነጥሎ በማውጣት የሚካሄድ አካሄድ አንድ መንግስትም በዛ ደረጃ ያምናል ኢህአዴግም በዛ ደረጃ ያምናል የሚል እምነት የለኝም። እኔ እንደዛ ብሎ የሚወስድ አካል ምናልባት ይሁን ድርጅቱ አሰላለፍ ዙሪያ ነጥብ የማስቆጠር ስትራቴጂ ቀይሶ የሚንቀሳቀስ አካል ሊኖር ይችላል። ይሄ ስትራቴጂ ነው፣ የትግል ስልት ነው፣ ምንም ሊገርመኝም አይገባም። ነገር ግን ኃላፊነት ላይ በነበረበት ጊዜም በዚሁ ተግባር የከሰስ ነው አካል እንደገና ስመልስ አሁን ከኃላፊነት ከወረደ በኋላ በተመሳሳይ ተግባር መክሰስ ራሱ ግምት ውስጥ ያስገባል የሚል እምነት አለኝ። በመሰረቱ ኃላፊነት መወሰድ ካለበት ለነበሩ ላለፉ ችግሮችም አሁን እየተፈጸሙ ያሉት መንግስት ኃላፊነት እንዳለው አካል መንግስት እንደ መንግስት እርምጃ መውሰድ ካለበት መንግስት መፍትሄ የሚላቸው እርምጃዎች ይወስዳል። ገዢው ፓርቲም እንዲሁ እንደ ገዢ ፓርቲ ላለፉ ችግሮችም ተጠያቂ ይሆናል። ጠቅላይ ሚኒስትሩ በፓርላማ ይህንን ገልጿል። ይሄ ማሸበር ጉዳይ ሲነሳ ለተቃዋሚ የሚተው አይደለም፣ ሁላችንም የምንጠየቅበት ነው። እንዲያውም እኛ በአሸባሪነት መከሰስ ነበረብን ለፈጸምነው ተግባር። ነገር ግን የኢትዮጵያ ሕዝብ ይቅር ባይ ነው እና እንደገና ተጨማሪ አንድ እድል ሰጥቶናል ብለው ነው ያስቀመጡት። ይሄ ነው በመሰረቱ አገራዊ መግባባትና መፍትሄም ሊፈጠር የሚችለው የሚል እምነት አለኝ።
መልካም።
ነገር ግን ለምሳሌ ደቡብ ውስጥ የተፈጠረ እና ደሂደን አካባቢ ያሉ ኃላፊዎችና የክልሉ የመንግስት መስተዳድር ኃላፊነት ላይ ያሉ ሰዎች የተነሱበት ምክንያት በደህንነትና መከላከያ ኃላፊነት የነበራቸው ሰዎች ስለተነሱ ነው ብሎ የሚያስብ ሰው ካለ እነሱ ሰዎች እኮ ተነስተዋል። ለምን ታዲያ ደቡብ ላይ ሄዶ አንድ ሰው አሁን ኃላፊነት ላይ እንዲነሱ ሰዎች ይጠይቃል? ስለዚህ የሀገሪቷ በየአካባቢ የሚፈጠሩ ችግሮች ለአንድ አካል መስጠት ሲጀመር መፍትሄውም አለመዘጋጀት፣ የችግሩ ምንጭንም ለአንድ አካል ብቻ ማስቀመጥ ስህተት ነው የሚል እምነት ያለኝ።
መልካም። አቶ ጃዋር በአቶ አሉላ በኩል የቀረቡትን ሀሳቦች ሰምተዋል። ሁሉንም ኃላፊነቶች ለአንድ ወገን ብቻ መሰጠት የለበትም ያሉት ወደኋላ ሄደውም ቀደም ሲል የነበረውንና ጠቅላይ ሚኒስትሩ የተናገሩትን አጣቅሰዋል። እስካሁን እየታዩ ላሉት ፈተናዎች ኃላፊነት መውሰድ የሚችል ወገን አለ ወይ? አቶ ጃዋር